አድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 7 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የታወረ ህሊና ይሁዳውያንን ሁላ ዞሮ ያሳደደ በቁመና ገሎ አስሮ የማገደ አጥማቸው ተፈጅቶ ሳሙና እንዲፈጠር ጠበብቶች ሰብስቦ ይመክር የነበር ከጀርመን በስተቀር ሊኖር አይገባም በጭራሽ ሌላ ዘር እያለች ፎክር ዓለምንም በመላ ያን ያስጨነቀው በደም የተከረው ጸረተው የሆነው ሂትለርም እኮ አይተላየበት ሁለት አይነ ነበረው። እኛም በፋሽስት ጣሊያን በቦምብ ስንፈራርስ በጋዝ ስንቃጠል ከሀገር ስንጋዝ ከቤት ንብረታችን ስንፈነቃቀል ተቆርጦ አንገታችን አናታችን ተሰብስቦ በእንጨት ተሰክቶ ሲነድ እንደ ችቦ ሙንቶ ሙሶሎኒም ልክ እንደ ሂትለር ዓለም ጉድ ያለለት ህሊና አልባ ነበር። አውግስቶ ፒኖቼም ቺሊን በደልጆቹ አደም ያጨመላለቀ ዜጎቿን ያጠፋ ሰቅሎ ያደረቀ በግር ኳስ ሜዳ ውስጥ ሬሳ የከመረ ባንድ ጉድጓድ ሽውን ጠፍሮ የቀበረ እያያላየ ፋሽስት ነበር። የአፓርታይዱም ገዢ ሳውዝ አፍሪካ ውስጥ የጠቆረን ሁላ ቆዳውን ሲያስልት ሲያባርር ሲያሳድድ ሲያስገድድ ሲያስግዝ እያየኳላየን ፋሽስቱ ያንስ ሚዝ የዝንቱን ደም ጠጣ ጨልጦ እንደወተት ችላው ጥፎት አለ እርጉዞ መሸለት ስንት አንገቶች ቆርጦ ስንት አይኖች በሳስታ በታወረልና ያ ንጉስ ቦካ የኛዎች ጉዶች ሀገር ውስጥ በቀሎች ዳግማዊ ሙሶሎኒ ዳግማዊ ሂትለሮች እናት የልጇን ስስ ብልት ገራፊዎች ቆርጠው በሳንጃ ከታጥፈው ደብድበው ሲያጎርሷት ሌላኛውን ልጇን ጋዜጣ አጠቅልለው ናፍጣር ከፍክፈው ሲያቃጥሉባት ቀይ ሽብር ተብሎ ሬሳ ሲነሰነስ በአራቱም ማዕዘን የህዝብ ደም ሲፈስ እነ መንግስቱና ቱባ ኢሰፖቦች ዙሪያ ክብ ሰርተው በሳት ተጫዋቾች የታወረ ህሊና እያዩ ማያዩ ነበሯቸው አይኖች እልፍ ዶክተር ገሎ ሶስት ዶክተሮች አፍሪ የፋሽስቱ ቁንጮ የሰፋው መሪ መንግስቱ ኃይለ ማርያም ከዛ ከሙሶሎኒ ዋናው የሚለየው ግብሩ ተመሳስሎ ቆዳው መጥቆሩ ነው። ለውጥ ለጠየቀ ያን ብርቅዬ ትውልድ ጠርጎ ሊያጠፋ ሰብስቦ ሲማግድ መች ለህዝብ አስቦ ለሀገር ተቆርቁሮ በደም ተሳክሮ እንጂ ህሊናው ታው የኞቹ ጉዶች ሀገር ውስጥ በቀሎች ዳግማዊ ሙሶሎኒ ዳግማዊ ትላሮች ፋሽስቶቹን ሁላ አንድ የሚያደርጋቸው በሀገር ቢላዩም በየቀለማቸው የታወረ ህሊና እኩይ ተግባራቸው በደም ይወጡና በደም ነው ውርጃቸው። እወይ አገሬ ሰው ሞኛ ይሉት ተላላ እህት ወንድሞቹን እናትና አባቱን ቀርጥፎ የበላ ፋሽስትን ከፋሽስት እያወዳደረ እያለ ይቀልዳል ጅግና ሰው ነበር። የሰው ልጅ ክቡር ነው የሰው ልጅ ክብር ነው ብሎ የሚሟገት ያገባኛል ካለ ስለ ሰባይ መብት ሀገር ማለት ሰው ነው። ሰው ማለትም ሀገር መቼም ሊሆን አይችል ወንድ ሸንተረሩ አፈርና ድንበር ታዳ ምን ይሉት ነው ፋሽስትን በፋሽስት ይዞ ማውወዳል። አንተ በየሰው ካሳ የመቅደላን በሳስም ተበላሸ ፋሽስቱ መንግስቱ በስም ፎክሮ እንኳን ጥይት ሊውጥ በጉሩም ኤርፖርቶ በአውሮፕላን ሸሸ። ሲያየጡት አባት ሞሳድ ሞግዲት ሆኖት ሀገሯን አዳክሞ ህዝቡን ጉልበት ነጥቆት ተዋጊ አዋጊውን መኮንኑን ሁላ ድቢያ ፈራስ ግጦት ከሱ ወደ ሂትለር አሳልፎ ሰጥቶት ያን ህዝብ ሰራዊት ለልመና ዳርጎት በርዱ ፎካሪ የሰፋው መሪ ተንቀሳቃሽ ሞት አሁንም አለ ይላል በሳት ይጫወታል። ወለታ አለባቸው በእጁ የጎረሱ የኔ ጀግና እያሉ የሚያንቆላፍሱ ተሳሎ ለይኑናል ዛሬም ሲደግፉት ህፃን እንደነበር እጁን የሚጠባጡትን እንዳስታሉት በርቶ ሲሰለቸው መንጋጋው ሲደክም አገርና ህዝቡን አሳጥቶ ታቅም ወያኔ ለሚሉት ለወጣት የጅም መንጋ አሳልፎ ሰጥቶ ላጥ ብሎ ሄዶ ሌሊቱ ሳይነጋ እኒህ ሰው በላዎች ወያኔ ያደግ ወያኖች ልክ እንደ ትለል የመጡት ካንድ ዘር አይናቸው ላይ ሳይሆን ውስጥ አንጎላቸውን ጋርዶት ነጭ ነገር ረግጠው ጨፈላልቀው በደም ተለቃልቀው ከመጓዝ በስተቀር እንኳን እስቴና አዳም አውቁም ያዳም ዘር በደኑ አርባ ጉጉ አሶሳና ወጥ ሰው በቁም ተገፎ ገደል ሲወረወር ጋምቤላ አንዋል ወገን ተጨፍጭፎ እንደ ቂጠል ሲረግፍ አልመርጥህም ያለ ሰላም የጠየቀ በጥይት ሲዘረብ በሳንጃ ሲቀጠፍ የእልቂቱ ጠንሳሽ ሂትለር መለስ ዜና ህሊና የጎደለው ሁለት አይን ነበረው ሳይሞት መቻየና እኒህ ሳልሳዊ ፋሽስቶች የሂትለርና ቡንቶ ሙሶሎኒ አደራ ተቀባይ በኦሮሚያ ክልል ያንን ሁሉ ወጣት በጥይት በሳስተው በጠራራው ፀሐይ ወልቃይ ጠገዴ ጎንደር ዙሪያ ጠለም ሰባይ ፍጡሩን እያረዱ እንደከብ ከሙርሲ ከሱርማ በሰው ልጆች አንገት ገመዱን ተብትበው አስረው በሰንሰለት ይነሳሉ ፎቶ የፋሲስት ጭካኔ ዓለምን ማፍረት። ፋሽስቶችን ሁላ አንድ የሚያረጋቸው ተመሳሳይ ነገር መቀመጫቸው ላይ የሚሰኩት ወንበር ወደ መጸዳጃም ሲሄዱም አይተውት ጥብቅ የሚሉበት እንደማምየቱት ባለንበት ዘመን በስልጡኑ ዓለም እንኳንስ መገደል መሞት መብት አይደለም ግና በወያኔ ስርዓት ሰውን ሰው በማይለው በህይወት መንቀሳቀስ መተንፈስ ወንጀል ካንዱ ፋሽስት አንዱ የተሸገርን አብዶ የሚበላውን ጀግና ነው ይያልን ይወስካውናልን እንደጨለመብን አይን ካሜራ ነው ያንጉል ተጠሪ ቶሎ ቀጫው ዋርጎ ለጌታው አብሳሪ አይን ካሜራ ነው ያንጉል መልክተኛ ለማተብ የሚያቀርብ ነው ወሳኙ ዳኛ ዋናው ፈላጭ ቆራጭ ዳኛው ከተዘጋ አይን ኖር አልኖር ምንም የለውዋጋ አምሮስ ካልሰራ አይን ቁልጭልጭ ቢል ሲገላመጥ ቢውል የተቀመጠበት ከሆነ ባዶቅን ምንም የለውዋጋ ጠፋ ተሰወረ አምሮ ተብየው ሚዛን ተሰበረ ሲግሮ ተረት ቢውል ቢሻው ሲሽከረከር የታባቱ ሊደርስ እንደዋ ቢፈስ እንደቃ ቢሰበር የታወረልኝ
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 7 ሜሶን የተበተነው በ1969 ዓመተ ምህረት ነው። እንደዛ ከሆነ ደግሞ በ1970 በነበረው ቀይ ሽብር አልተካፈለም። የሜሶን ሰዎች የሚሉት ያንን ነው። ያለ ስማችን ስም ተሰጠን ይላሉ። በ1969 ዓመተ ምህረት ክረምት ላይ ሜሶን እንደ ድርጅት አልነበረም። አባላቱ ወይ ታስረዋል ወይ በመሰደድ ላይ ናቸው። ስለዚህ በ1970 ዓመተ ምህረት ቀይ ሽብር ላይ ድርጅቱ አልነበረም ብቻ ሳይሆን ራሱም ሰለባ ነበር። እነሱ እንደ ድርጅት የነበሩት ከ1967 ዓመተ ምህረት አጋማሽ እስከ መጋቢት 1969 ዓመተ ምህረት የመጀመሪያው አሰሳ ነበር። ሁለተኛው አሰሳ ላይ አልነበሩም። እንግዲህ እስከዚያን ጊዜ የሞተውን የታፈነውንና የተገረፈውን ሰው ብዛት አድራጊዎቹ ናቸው የሚያውቁት። በነስተያየት የደርግ ሽብር በዋነኛነት በሶስት ይከፈላል። ሙሉ 1967 ዓመተ ምህረትና 1968 ዓመተ ምህረት በባለስልጣናት በዘማቾች በገበሬዎች በመምህራን በሰራተኛውና በኢሃፓ ላይ ያነጣጠረ ግድያ ነው። ሙሉ 1969 ዓመተ ምህረት በዋነኝነት ኢሃፓን ለማጥፋት የተደረገ ዘመቻ ነው። በ1970 ዓመተ ምህረት ደግሞ ኢሃፓ ሊጠፋ ስላልቻለ ኢሃፓ የሚመስል ወጣት ላይ ያነጣጠረ የጅምላ ግድያ የተካሄደበትና የተሳካው ቀይ ሽብር ነበር። ስለዚ የማይሶንን ተሳትፎ እዚያ ውስጥ ፈልገው ጥያቄው ለታሪክ ከሆነ ትክክል ነው የሌሉበትን ዘመን እንደነበሩ አድርጎ መዘገብ አግባብነት የለውም ማንንም አይጠቅምም ግን ከደርግ ጋር ሆነን ሰው አልገደልንም ከሆነ ሌላ ጥያቄ ነው በነገራችን ላይ ይሄ እኮ ለማንም አይጠቅምም አሁን ይሄ ወሬ ነው ከዚህ እስከዚህ ድረስ ብቻ ነው የገደልኩት ይባላል እንዴ ነውር ነው ለማንኛውም መይሶኖች ከደርግ ጋር ተጣልተው መወገዳቸው ለኢሃፓ ጥሩ ነበር ማለት ነው የመይሶን መጥፋት ፓርቲያችንን አላፈነደቀውም ሌሎች አራት የደርግ አጋር ድርጅቶች ስለነበሩ ማለት ነው ሂሳቡ ከአምስት ሲቀነስ አንድ ይሆናል አራት ነው በአምስት እና በአራት መካከል ልዩነት ቢኖርም ኢሃፓን ለማጥቃት ልዩነት አልነበረውም ያም ሆኖ ከስነ ልቦና አንጻር የመይሶን መበታተን ለእኛ ከፍተኛ ድል ነበር ምክንያቱም ትጥቅን በመፍታት ደርግን አይዞ በርታ ማለት ፓርቲያችን ከመነሻው ስህተት ነው ይል ነበር ስለዚህ የእነሱ ውድቀት ለኢሃፓ አቋም ትክክለኛነት ማረጋገጫ ነበር የእነሱ ብቻ ሳይሆን በውስጣችን የተፈጠሩት ያንጃዎች አንዱ ጥያቄ ከደርግ ጋር አብሮ የመቆም ጉዳይ ስለነበር ስሜቱ ተመሳሳይ ነበር ያማለያ የመይሶን መጥፋት የኢሃፓን ቤት ከጭንቀትና ከውጥረት አላዳነውም መይሶኖች በአንድ ቀን የመሪዎቻቸው መታሰር ብቻ መዋቅራቸው ተሽመደመደ ራሳቸውን ለመከላከል ቅድሚያ ዝግጅት ሳያደርጉ የቆዩት መሪዎችና ተከታዮቻቸው በሚያሳዝን ሁኔታ የደርግ ሰለባ ሆነዋል የመይሶን አባላት ቁጥራቸው እዚህ ግባ የሚባል ባይሆንም ቁልፍ ሰዎቻቸው ምሁራን ነበሩ የተገደሉትም በጣት የሚቆጠሩ ናቸው ከአስራ አምስት ቀን በኋላ ተገናኘን የተቃጠርነው እኔ ቤት ነበር የተለመደውን ምሳና ቡና ተገባብዘን ወደ ስራችን ገባን እሱ እንደለመደው አልጋ ላይ እኔም ደረቅ ወንበሬ ላይ የድምፅ መቅረጫዬን ከፍቼ ጥያቄን ጀመርኩ እስቲ ስለ ኢሃፓ የመሳሪያ ግብግብ ጉዳይ ንገረኝ ለምንድን ነው ኢሃፓ ጥይት መተኮስ ያስፈለገው የደርግ ሰዎች ኢሃፓ መግደል ስለጀመረ ነው እኛም መግደል የጀመርነው ይላሉ ኢሃፓ በተለያዩ የደርግ ሰዎችና የአጋር ድርጅቶቻቸው አባላት ላይ ግድያ ፈጽሟል ከሽብር በኋላ በአዲስ አበባ ማዘጋጃ ቤት የሟቾቹ ስም ዝርዝር ተለጥፎ ነበር በመላው ኢትዮጵያ 270 ናቸው የአባን ጠመንጃ ማንሳት ከወቅቱ ሁኔታ ጋር ካላየኸው መልስ አታገኝለትም የአባ የደርግ ቀንደኛ ደጋፊዎች ናቸው ስለተባለ ብቻ እርምጃ አይወስድም ልውሰድ ቢልም የሚቻል አልነበረም አንድ ሁለት ብለህ የምትቆጥራቸው በድርጅቱ ላይ ምንም ጉዳት ያላደረሱ ሰዎች እንደሞቱ ሰምቻለሁ ያ ደግሞ ትልቅ ስህተት ነበር አጠቃላይ ግን የኢሃፓ ተኩስ ራስን ከመከላከል አንጻር ነው ሊወሰድ የሚገባው የሚል እምነት አለኝ በዚያ ክፉ ዘመን ወጣቶች እየተሳደዱና እየተገደሉ መፈናፈኛ ሲያጡ የሲቪክ ማኅበር አባላት ሲታሰሩ ሲገደሉ ኢሃፓ ደግሞ ለበቀልም ይሆን ግድያውን ለመቀነስ የተመረጡትን ገዳይና አስገዳዮች መግደሉ አሌ አይባልም የገደለን መግደል ልክ ነበር ወደሚል ክርክር ውስጥ አልገባም የትግል ስልቱ የተቀየረውና እየመረረ የሄደው ሜጃ ከማጣት ነው መናገር ያስገድላል መጻፍ ያስገድላል ሰላማዊ ሰልፍ ማድረግ ያስገድላል ሥራ ማስቆም ያስገድላል ተቃዋሚ መሆን ያስገድላል ያሰበ ያሳሰበ የሚል አዋጅ ስለነበር ማሰብም ያስገድላል ያን ጊዜ ጥይትን በጥይት መመከት ያስፈልጋል በማለት የፓርቲው መሪዎች እንደ አንድ ተጨማሪ የትግል ስልት መረጡ። ካብዮት ጥበቃዎች ከደርግ አጋር ድርጅት አባላትና ተመርማሪዎች ጋር አንድ ሰፈር በሰላም ኖረናል። ወጣቶችን ከጀርባ ሆነው በማስገደልም ሆነ ራሳቸው በተግባር እስካልተሳተፉ ድረስ ኢህአፓ ሶር ብሎም አያያቸውም ነበር። እነሱም ሳይሸማቀቁ ኖረዋል። ለምሳሌ ኢህአፓ ሊገላቸው ሲሞክር ያመለጡ ወይም ቆስተው የዳኑ ሰዎች አሁንም አሉ። እነሱም ከደርግ በኋላ በቀይ ሽብር ተካፋይነት ተከሰው በርካታ ዓመት ታስረው ተፈተዋል። የሚያረጋግጥልህ ኢህአፓ የሚተኩስባቸው ሰዎች ምን አይነት እንደነበሩ ነው። የኢህአፓ ጥይት የረጅም ጊዜ ሳይሆን ጊዜያዊ ጥቅም አምጥቷል ብሎ የእናንተ አባል ሞግቶኛል። የመግደል አራራ የነበረባቸውን ሰዎች እንደ ልባቸው እያፏጩ ወዲያ ወዲህ እንዳይሉ ከማድረግ አንጻር ከሆነ ጊዜያዊ ጥቅም ነበር። የተወሰኑ ሰዎች ግድያውን በመፍራት አርፈው የተቀመጡ አሉ። ከዚያም በላይ የኢህአፓ ጥይት ለጊዜውም ቢሆን አባላት ከቦታ ቦታ እንዲንቀሳቀሱ ነጻነት ሰጥቷቸዋል። ለጥቂት ቤተሰቦች እንባም ምላሽ ሰጥቷል። ልጆቻቸውን ባያገኙም ኢህአፓ የልጄን ደም ተበቅሎልኛል የሚሉ ነበሩ፣ አሁንም አሉ። በአጠቃላይ ስናየው ግን ከዚህ ውጭ የኢህአፓ የከተማ የጠመንጃ ትግል የፈየደው ነገር አልነበረም ብዬ አምናለሁ። ኢህአፓም ያሰበው አልሆነለት። ማን ነው ቀድሞ የተኮሰው? ኢህአፓ መንግስቱ ኃይለ ማርያም ላይ ሙከራ ሲያደርግ ነው የተጀመረው? ተው እንጂ፣ በመንግስቱ ኃይለ ማርያም ላይ ሙከራ ከመደረጉ በፊት ደርግ ኢህአፓዎችን አይገድልም ነበር የምትለኝ? ቀልደኛ ነህ። ይሄ የማን ቀደመ ጥያቄ አሁንም ድረስ ይገርመኛል። ይቺ የኢትዮጵያ ህዝብ አስታጥቁን አታስጨርሱን ብሎ ሰላማዊ ሰልፍ ሲወጣ ነው አብዮት ጥበቃዎችን ያስታጠቅ ነው የሚለው የነ መይሶን ተረት ተረት ነች። ይታይ የኢትዮጵያ ህዝብ ልጆቼ እየገደሉኝ ስለሆነ አስታጥቁኝና ልፍጃቸው ብሎ ሰላማዊ ሰልፍ ሲወጣ፣ ኢህአፓ ቀድሞ መግደል ስለጀመረ ነው እኛም የገደልነው የምትለው ደግሞ የደርግ ቅርሻት ናት። ኢህአፓ ጥይት መተኮስ የጀመረው በ1969 ዓመተ ምህረት በመስከረም ወር ነው። ደርግ ግን ፍጅት የጀመረው ከሁለት ዓመት በፊት ነበር። ከ1967 እስከ 1968 ዓመተ ምህረት መጨረሻ ድረስ የረሸናቸው የኢህአፓ አባላት ብቻ ቁጥር ስፍር የላቸውም። ደርግ ከ1967 ዓመተ ምህረት ጀምሮ ያለማቋረጥ መግደሉን የሚያሳይ መረጃ የለም ነው የምትለኝ ወይስ እንደ ጋዜጠኛ የምርመራ አይነት ጥያቄ እየጠየቀኝ ነው? አገር በሚያውቀው በ1968 ዓመተ ምህረት የሚያዝያ ወር ሰላማዊ ሰልፍ በመላው ኢትዮጵያ ያለቁት ሰራተኞችና ወጣቶች ምን ያህል እንደሆኑ ቁጥራቸውን የሚያውቅ እስካሁን የለም። ቁጥሩ ባይታወቅም ግልጽ ግድያ ነበር። በዚያን ቀን ግድያው በአዲስ አበባ ብቻ ሳይሆን የፋብሪካና የሰፋፊ እርሻ ባልደባቸው ክፍለ ሀገሮችም ጭምር ነበር። በተጨማሪም በጎንደር፣ በሐረርና በሲዳሞ በርካታ ግድያና የጅምላ እስራት ተካሂዷል። በ1968 ዓመተ ምህረት የሥራ ማቆም አድማ በህቡ ተንቀሳቅሳችኋል ተብለው የአቃቂ ላባደሮች ሌሎች ሰራተኞች በተገኙበት ነው የተረሸኑት። የዚያን ዕለት በመቶዎች የሚቆጠሩ የኢህአፓ ደጋፊዎችና አባላትም ታስረዋል። በዚሁ ወራት አካባቢ ኑራኤራ በተባለው አካባቢ በሰላማዊ መንገድ ስብሰባ ሲያካሂዱ የነበሩ ሰራተኞችን የደርግ ታጣቂዎች ድንገተኛ ከበባ አድርገው እዚያው ገለዋቸዋል። በ1967ና 68 በዋነኛነት የኢህአፓ አባል ያደረጋቸውና ድጋፍ የነበረው በላባደሮች መካከል ነበር። ስለዚህ ሰራተኞች ተገደሉ ስልህ ኢህአፓ አልነበሩም እንዳትለኝ። አመንክም አላመንክም የኢህአፓ መሪዎች፣ ደጋፊዎችና የሰራተኛ ማህበራትና የመምህራን መሪዎች ፍጹም ህቡ የገቡት ከዚያ 1968 ፍጅትና ማሳደድ በኋላ ነበር። በሲዳሞ ክፍለ ሀገር የገበሬዎችና መስ የመረው ይሃፓ ነው በሚል 170 መምህራን ዘማች ተማሪዎችንና ገበሬዎችን ደርግ የገደለው በ1968 ዓመተ ምህረት መጀመሪያ ወራት ነው። የጥቂቶቹ ሞት ምክንያት ወረቀት በትነዋል በሚል ነበር። በሰላማዊ ትግል ውስጥ የነበሩትን 120 የኢህአፓ አባላትና ደጋፊዎች ጊቤ በረሃ ወስዶ የፈጃቸው በወቅቱ ሻለቃ የነበረው ጌታቸው ሽበሺ በ1968 ግንቦት ወር ውስጥ ነበር። ክበቡ ገብረ ጻድቅ በጅማ የኢህአፓ ጸሐፊ ከሞቾቹ መሃል ነበር። ይኸው ሻለቃ በወልቂጤ፣ ወሊሶ፣ ናዝሬትና መሰል ከተሞች ውስጥ የኢህአፓ አባላት ናቸው ያላቸውን በመቶ የሚቆጠሩ የሰራተኛ ማህበራት መሪዎችን፣ መምህራንንና ተማሪዎችን የገደለው በ1968 ዓመተ ምህረት ነበር። ኢህአፓ የመራቸው የ1968 ዓመተ ምህረት የከተማ ትግሎች በሙሉ ሰላማዊ ነበሩ። በዚህ ዓመት አብዛኛው ያለቁት ላባደሮች፣ ገበሬዎችና መምህራን ነበሩ። የመጨረሻውና ኢህአፓን ያስደነገጠውን የደርግ እርምጃ በ1968 ዓመተ ምህረት ክረምት በደርግና አጋር ድርጅቶቹ የታቀደው ኢህአፓን የማጥፋት ውሳኔና እቅድ ነበር። ኢህአፓ የወለታ መሳሪያን የዘረፈው፣ የቁጭራ ባንክን የዘረፈው፣ መንግስቱ ኃይለማርያም ላይ የግድያ ሙከራ ያካሄደው፣ ተደጋጋሚ የሥራ ማቆም አድማ ሙከራ ያስደረገው ኢህአፓን የማጥፋት አዋጅ በታወጀ ማግስት ጀምሮ ነበር። በርግጥ ኢህአፓ በምንም መንገድ ጥይትን በጥይት መመለስ አልነበረበትም ካልከኝ አቋምህን አከብራለሁ። ሌላ የትግል ስልት መንደፍ ነበረበት ካልክም ሊያስኬድ ይችላል። እኔም አልስማማው ኢህአፓ ቀድሞ ተኮሰ የሚለውን ነው። ኢህአፓ ቀድሞ ስለተኮሰ ነው ደርግ ግድያ የጀመረው የሚለው ለኔ እንቶ ፈንቶ ነው። ውሸት ሲደጋገም እውነት ስለሚመስል አንተም ያንኑ ያመንክ ይመስለኛል። የትኛው ሰው ነው ደርግና አጋሮቹ በ1967 እና 68 ሰው አልገደሉም ብሎ ማስረጃ የሚያቀርብ? ኢህአፓ በአባላቱ ግድያ እልውስጥ የገባ በሚመስል ሁኔታ ነው የሰላማዊ ትግል የማይቻልበት ደረጃ ደርሰናል ብሎ ጥይትን በጥይት ለመመከት የተነሳው። በ1967 እና 68 አንድም መሳሪያ ሳያነሱ ያለቁ ዜጎችን ቤቱ ይቁጠራቸው። ገንዘብ ስላላቸው፣ መኪና ስላላቸው ወይም ቆንጆ ሚስት ስላላቸው ብቻ የተገደሉት መች ተቆጠሩ? ያንን ማስረጃ አሰባስቦ የሚጽፈው ጠፍቶ ተረስቶ ቀረ። በኢህአፓ ልጆች ላይ የተፈጸመው ፍጅት እንደዚህ አይነቱን በግፍግፍ ያለቁትን የንጹሃን ዜጎች ጉዳይ እንኳ አድበስብሶታል። አንድ እውነተኛ ትልቅ ፊልም ወይም ትልቅ መጽሐፍ ይወጣው ነበር። ያመመው ሰው ካልሆነ በስተቀር ማንም ሰው ደርግ ካልተኮሱበት አይተኩስም አይልም። ሌላውን ትተህ እንኳ የራሱን አጋር ድርጅት አባላት የመይሶንንና የወዝሊ ቁልፍ ሰዎችን እና ኃይሌ ፊዳ ስርዓቱን ከማገዝ ውጭ ምን አደረጉት? አቡነ ቴዎፍሎስን፣ የፕሮቴስታንቱን ቄስ ጉዲናን፣ የሙስሊሞቹን ሼህ የፈጀው ስለተኮሱበት ይሆን? የራሱን የፕሮፓጋንዳ ኃላፊ ደራሲ በዓሉ ግርማን የገደለው ከብዕር በስተቀር የትኛውን መትረየስ ተኮሶበት ነው? በእውነትስ ያ መጽሐፍ ያን የመሰለ ደራሲ የሚያስገድለው ነው? አብዴ ጉበኛንስ የትኛውን ጓንዴታ አቋኝቶት ነው ባልታወቁ ሰዎች ያስገደለው? ለማንኛውም በግሌ ማን ቀድሞ ተኮሰ ብዙ ትርጉም የለውም። ኢህአፓም ቀድሞ ተኮሰ እንበል። ደርግ ትውልድ መጨረስ ነበረበት? ሶስት እና አራት የአንድ እናት ልጆችን መግደል ነበረበት? ማለቂያ የሌላቸውን ነበረበት? መደርደር ይቻላል። የጠየቀኝ ጭፍጨፋውን ተመርኩዞ ታሪክ መተረክ ስላልሆነ ነበረበት የሚለውን እዚህ ላይ ልግታው። ከዚህም በላይ መናገርም አልፈልግም። በሁለታችንም መካከል ጸጥታ ነገሰ። ዝምታውን ለመስበር ከቤት ወጥተን እግራችንን አፍታተን ቡና ጠጣን። ማን ቀድሞ ተኮሰ የሚለው ጥያቄ ያፈሳጨው መስሎኛል። ያም ሆኖ አንድ ጥያቄ ቀርታይ ነበር። ከተናደደ አይቀር ይጭስ ብዬ በሶማሌ ወረራ ተራው የኢሃፓ አባላት አቋም ምን እንደነበር፣ የህዝቡ ምላሽስ ምን እንደነበር ጠየቅኩት። ደርግ ፈልጎ ባያመጣውም የሶማሌ ወረራ የመሃል አገሩን የውጥረት አቅጣጫ ለማዞር ሳይጠቅመው አልቀረም። ለእኛ ለተቃዋሚዎቹ ግን ያመጣው ጥቅም አልነበረም። እኛም አባላት እንዲሁ የሶማሌን ወረራ በበጎ ጎኑ አላዩትም። በግሌ በወረራው የፈነደቀ አባል አላጋጠመኝም። ድርጅታችን ወረራውን በተመለከተ አቋሙን በፍጥነት አልገለጸም። አባላት በተደጋጋሚ የሶማሌን ወረራ በተመለከተ የድርጅቱን አቋም ለማወቅ ቀን ተቀን ይወተውቱ ነበር። ኢሃፓ ያለምንም ማመንታትና በወቅቱ የሶማሌን ወረራ በመቃወም ህዝቡ ድንበሩን ማስከበር እንዳለበት መግለጽ ነበረበት። በጣም ዘግይቶ ነው መግለጫውን ያወጣው። በሰዓቱ አቋሙን መግለጽ ፓርቲያችንን በምንም መልኩ የሚጎዳው ነገር አልነበረም ብዬ አሁንም አምናለሁ። አሁንም ድረስ ያለኝ እምነት አገር ከፓርቲ በላይ እንደሆነች ነው። እንደ ባህል ሆኖ ማርክሲስት ሌኒስት ፓርቲዎች በህዝብ ያልተመረጠ መንግስት የሰው አገር ቢወርም ሆነ በሌላ አገር ቢወረር የሁለት አምባገነን መንግስታት የህዝብን አቅጣጫ ለማስቀየር የሚያደርጉት ጦርነት ስለሆነ መደገፍ የለብንም የሚል ቀመር ነበራቸው። ኢሃፓም በዚያ እምነትና በነባራዊው የአገራችን ሁኔታ መካከል ጣብቂያ ውስጥ ገብቶ ስለነበር ነው አቋሙን በወቅቱ ሳያሳውቅ የዘገየው። ኢሃፓ በትክክለኛው ወቅት የሶማሌ መንግስት ወረራ ባለማውገዙ ደርጎቹና አጋሮቹ ስሙን ለማጥፋት ሳይመቻቸው አልቀረም። ኢሃፓ ከሶማሌ ጋር ሆኖ ወቅቶናል አይደል እንዴ ደርጎቹ የሚሉት? ኢሃፓ በፌርፌር ነው በኦጋዴን ነው በጎዴ ነው ወይስ በጅጅጋ ግንባር ከሶማሌ ጋር ተሰልፎ የኢትዮጵያን ሰራዊት የወጋው? የሚገርም እኮ ነው። ያንን ቀልድ ተወውና የደርግ ባለስልጣናትና ደጋፊዎቻቸው በጻፉት አንዳንድ መጽሐፍ ኢሃፓ አባላቱን በመከላከያ መዋቅር ውስጥ በማስገባት አሻጥር ይሰራ ነበር የሚል ነገር አንብቤያለሁ። በደርግ ሰራዊት ውስጥ ስለነበረው የኢሃፓ መዋቅር እንኳን እኔ ሁሉም የበላዮቻችን የሚያውቁ አይመስለኝም። ቀይ ሽብርን ለማምለጥ ድምጻቸውን አጥፍተው ወታደርነት የተቀጠሩ ልጆች ነበሩ። ደርግ ደግሞ የመረጃ ነበረው። ስለዚህ ጦር ውስጥ እያነፈነፈ ማንነታቸውን ለመለየት ይሞክር ነበር። በአጋጣሚ የተያዙትን የኢሃፓ ሰርጎ ገቦች ብሎ እንደረሸናቸው ሰምቻለሁ። እነዚያ ልጆች ግን አሻጥር ለመስራት ብለው ነው የገቡት የሚል እምነት የለኝም። ኢሃፓነታቸው ሳይታወቅ ወታደርነት ተቀጥረው በሶማሌ ጦርነት ደማቸውን ያፈሰሱ ብዙ ልጆች አሉ። በእኛ ልጅን እንኳን 3-4 ልጆች አሁንም በሕይወት አሉ። እንደ ማንኛውም የኢትዮጵያ ወታደር የሶማሌን ወረራ መክተዋል። ከቀይ ሽብር አምልጠው ታጠቅ ጦር ሰፈር የገቡ በመቶዎች የሚቆጠሩ ልጆች ነበሩ። የተለያዩ የቀበሌና የከፍተኛ ሰዎች ካልወሰድናቸው ብለው ሲጠይቁ ሻምበል ሞገስ የሚባል መኮንን እኛው አስተምረን እንመልሳቸዋለን ብሎ ከሞት ታድጓቸዋል። ልጆቹም ወታደር ሆነው ቀርተዋል። አሁንም በርካቶቹ አሉ። ሻምበሉ ሳይፈልግ የተወሰዱበት ጥቂት ልጆች ናቸው። ያውም በደርግ ጽህፈት ቤትና በማዕከላዊ ስለተጠየቀ። ለማንኛውም በጦር ውስጥ ተመድቦ አሻጥር ይሰራ ነበር ስለተባለው የኢሃፓ መዋቅር አላውቅም። ወታደር የነበሩ ልጆችም አልነገሩኝም። ሶማሌ እንድትሸነፍ የተቻላችሁን አድርጉ የሚል መመሪያ ይሐፋል ተጠንም እንዲያ ቢባል በግሌ ይሐፋን ትቼ የምወጣው ያን ጊዜ ነበር። ሰዎች ወራሪ ጎን መሳሪያ ይዞ አገርን የመውጋት ሰብእና በግለሰብ ደረጃ ሊኖር ይችላል፣ እንደ ትውልድ ግን አልነበረም። ለማንኛውም ታሪክ ጸሐፊዎች አስፈላጊ ነው ብለው ካመኑበት ያጥኑት። በእኛም ሆነ በደርግና አጋሮቹ ሲነገር አያምርም። ከዚህ ላይ ልጠይቀው የምችለው ነገር ያለ አልመሰለኝም። ትንሣኤ የሚያውቀውንና የራሱን ስሜት ነግሮኛል። በል ሰዲ ሰዲ እንበል ስለው ዛሬስ አፉር አፉር ነው አብሽቀኸኛል ብሎ ተያይዘን ወጣን። ምዕራፍ 7 የኛዎቹ። ከሳምንት በኋላ ስንገናኝ ኢህአፓ በቀጥታም ይሁን በተዘዋዋሪ ከህብረተሰቡ ድጋፍ ያገኘ እንደነበር ቀደም ብሎ ጠቆም አድርጎኝ ስለነበር በዚያ ዙሪያ እንዲያጫውተኝ ጠየቅኩት። የውስጥ አርበኞቻችንና ቀኝ ክንዶቻችን ስለሚላቸው የህብረተሰብ ክፍሎች ይተርክልኝ ገባ። የውስጥ አርበኞች ከወጣት ማህበር ሌላ የተወሰኑ የህብረተሰብ አካላት የኢህአፓ ቀኝ ክንዶች ነበሩ። በተለይ እናቶችና ታዳጊ ህፃናት ዋናዎቹ ነበሩ። ከዚህም በላይ በመንግስት መዋቅሮች ውስጥ አሰርገን ያስገባናቸው ሰዎች የጀርባ አጥንቶቻችን ነበሩ። ሁሉም ቀበሌዎች ውስጥ የእኛን ሰዎች ማስገባት አለብን ተብሎ ከበላይ በተነገረን መሰረት ተልእኮውን ለመፈጸም በዘመቻ መልክ ነበር የገባንበት። በዚያ መሰረት በእያንዳንዱ የቀበሌ ጽህፈት ቤት ውስጥ አንድ ወይም ከዚያ በላይ የእኛ ሰዎች ሰርገው ገብተዋል። በዚያን ወቅት እኛ የማናውቀው ምንም አይነት የቀበሌ ሚስጥር አልነበረም። የውስጥ አርበኞቻችን ከፍተኛ ግልጋሎት ለድርጅታችን አበርክተዋል። ቀበሌ 18 አባሎቻችን ሰርገው እንዲገቡ ካደረግንባቸው አንዱ ነበር። የሌሎቹን ትተን የዚሁኑ ቀበሌ ጉዳይ በምሳሌነት ልንገርህ። የእኛ አካባቢ መዋቅር ለተለያዩ ጉዳዮች የሚጠቀምባቸውን የቀበሌ ደብዳቤዎችና መታወቂያዎች የሚያገኘው ከዚሁ ቀበሌ ይመስለኛል። ለዋናው ፓርቲ ለተመሳሳይ ስራ ያገለግል የነበረው ከቀበሌ 07 ውስጥ ሳይሆን አይቀርም። በቀበሌ 18 ጽህፈት ቤት ውስጥ ሰርገው ከገቡ ሁለት አባላት ጋር የምገናኘው በዋነኛነት እኔ ነበርኩ። የውስጥ አርበኞቻችን አንድ አብዮት ጥበቃና የቀበሌው ምክትል ሊቀመንበር ነበሩ። ከመንግስት ለቀበሌው የሚተላለፍ የሚስጥር ደብዳቤዎች ሲኖሩ ዋናውን ሐሳብ በቃል ይነግሩኛል ወይም መረጃውን በእጃቸው ገልብጠው ይሰጡኛል። ድርጅታችን የሚፈልጋቸውን የቀበሌ ማህተም የተደረገባቸውን ደብዳቤዎችና ሌሎች ሰነዶችንም ሲሰጡኝ ወደ በላይ አስተላልፋለሁ። የሰርጎ ገቦቹ ተልእኮ አደገኛ ነበር ማለት ነው? በጣም እንጂ። በዚያ አባሎቻችን የሚያጋልጥ ተግባር በቀላሉ የሚፈጸም የሚመስላቸው የበላይ አካላት ያለማቋረጥ የመታወቂያ ደብተር ጥያቄ ያቀርቡልን ነበር። ለነገሩ እነሱም ወደው አይደለም፣ የሚሰደደው ሰው ሲበዛ አማራጭ አልነበራቸውም። ምክትል ሊቀመንበሩ ከአንዴም ሁለቴ ላለመስራት አንገራግሮብኝ ያውቃል። እርዳታ ያለመስጠት ፍላጎት ሳይሆን አሁንም አምጡ የሚባለው የመታወቂያ ጉዳይና አስቸኳይ ነው የሚባለው ጥፊያ ነበር። ምክትል ሊቀመንበሩ መስፍን ቀበሌ የሚሰራው በተወሰኑ የሳምንት ቀናት ብቻ ነበር። ስለዚህ ማህተም ሁልጊዜም በእጁ አይገባም። ከላይ ቶሎ ላኩልን ይባላል መስፍን በተባለው ፍጥነት መታወቂያውን ወይም ደብዳቤውን ማድረስ ያቀተዋል በመንግስት የሚፈልጉት ልጆች ደግሞ ደብዳቤውን ወይም መታወቂያውን በጉጉት ይጠብቃሉ ይህ ሁሉ ከሌሎች ስራዎቼ ጋር ተደራርቦ ለኔም የውጥረት መንስኤ ነበር ችግሩን ያቃልላል በሚል አንድ ጊዜ የራስጌና የግርጌ ማህተም የተመታባቸው በርካታ ባዶ ወረቀቶች እኔ ጋር ተቀምጦ ነበር የተወሰኑትን ወደ በላይ አካል አስተላልፊያቸው ነበር ሆኖም ብዙ ሳይቆይ የቀበሌ ማህተም ስለተቀየረ እኔ ጋር ያስቀረባቸውን ልንጠቀምባቸው አልቻለም አንተ የደብዳቤዎቹን ይዘት ወይም መታወቂያ ስለሚሰራባቸው ልጆች አታውቅም ነበር መታወቂያም ሆነ ደብዳቤ በቀበሌ በኩል የሚሰራላቸውን ሰዎች በቀጥታና በአካል አላገኛቸውም ለምን እንደሚፈልጉትም የማውቅበት መንገድ የለም አሰራራችንም አይፈቅድም ዝርዝሩን እኔ ማየት ስለሌለብኝ የምንቀባበለው በታሸገ ፖስታ ውስጥ ነው ያም ሆኖ በደል ይፈለጉ ለነበሩ አባላት መታወቂያ የበላይ አካላት ወደ ክፍለ ሀገራት ሲሄዱ የመሸኛ ደብዳቤ በታይፕ ተመጥቶ ሲላክ ማህተም ማድረግ ሊሆን እንደሚችል እገምት ነበር ይሄ መስፍን ያልከው ልጅ ምን አይነት ልጅ ነበር መስፍንማ ጀግና ነበር የብዙዎችን ህይወት የታደገ ራሱን ሊያጋልጥ በሚችልበት ሁኔታ ለሚሳደዱ ልጆችና ለበላይ አካላት የሚፈልገውን መታወቂያና ደብዳቤ ማህተም በማድረግ ችግራቸውን አቃሏል በተቃራኒው ግን መስፍን በኢህአፓ ያልተዘመረለት ልጅ ነው እስር ቤት ሆነንና ከተፈታንም በኋላ አባላት መስፍንን እንደ ፈሪ ቆጥሮት ነበር ያን ስሰማ ደርግ የነበረበት ዘመን ስለሆነ ከመስፍን ጋር ሰርቻለሁ ፈሪ አይደለም ብዬ ልመሰክርለት ባለመቻሌ ውስጤ ነበር የሚቃጠለው የመስፍን ደፋር አልነበረም ሐሜት መነሻ የእሱን የውስጥ አርበኝነት ተሳትፎ ካለማወቅ ነበር ልጁ ከውስጥ አርበኝነቱ በተጨማሪ የህዋስ መሠረታዊ ድርጅት አባል ነበር እዚያ የሚያውቁት ልጆች ናቸው በቀስቀሳ በወረቀት ብተናና በስብሰባ ላይ ለመገኘት አይፈልግም ይሉ የነበረው እሱ ግን በነበረበት ድርብ ኃላፊነት ጥንቃቄ ማድረግ ነበረበት እንዲያውም ከእነሱ ጋር መገናኘትም አልነበረበትም የሚፈልጉትን የማያደርግላቸውም ለዚህ ነበር በአንድ ወቅት ሁሉም የውስጥ አርበኞቻችን አስፈላጊ ነው ብለው እስካመኑ ድረስ ከሌሎች ኮሚቴዎች እንዲወጡ ተነግሯቸው ነበር ሙሉ በሙሉ ግን ተግባራዊ አልተደረገም እንዴት ሳይገደል ቀረ መስፍኔ በጣም ጎበዝ ልጅ ነበር ሚስጥሩ ሳይገልጽ ታስሮ ተፈቷል በተራ የሴል ይሁን የቤዚክ አባልነት ሂሳብ ተለቋል መስፍን በታሰረበት ወቅት ለኢህአፓ ያደረገውን እገዛ ለመርማሪዎች አልተናገረም እንዲያ ቢያደርግ ኖሮ ከሞት አይተርፍም ነበር እስከማውቀው ድረስ የኔንም ስም በምርመራ ወቅት አልጠቀሰም ቢናገር ኖሮ የታሰርኩት ማዕከላዊ ምርመራ ቢሆንም አስመጥተው ይጠይቁኝ ነበር ከተፈታን በኋላ በህመም ምክንያት ያለ እድሜው ከዚህ ዓለም በሞት ተለየ ነፍስን በገነት የእኛ ጀግና ሌላ አንድ ጨምርልኝ በእናትህ ቀኝ ክንዶቻችን ሌሎች በመንግስት የማይጠረጠሩ የህብረተሰብ ክፍሎችም የኛ ቀኝ ክንዶች ነበሩ ለምሳሌ እናቶች ወደር የሌለው አስተዋጽኦ ለድርጅታችን አበርክተዋል እኔ የማውቀውና በቀጥታም ግንኙነት የነበረኝ ከትየ ተዋቡ ጋር ስለነበር ያስታወስኩትን ያህል ትንሽ ልንገርህ የሌሎቹን ማንነትና ዝርዝሩን ስለማላውቅ በአውቅም ቅንጭብጫቢ እንዳይሆን ልትወው እዚህ ላይ እንደሆነ የቃለ መጠይቅህ የመጀመሪያ ቀን የነገርኩ ሴት ናቸው የወጣት ማህበር ሊቀመንበሩ ትንሣኤ ከየት ተመረቀ ሲላቸው ከጎጃም በቀኔ በዱጋ ያሉት አዎ አዎ ፎቶግራፋቸውንም አሳይተኛል ብዙ ሰው በትይቷቡ ነው የሚላቸው ቀጭንና ረዘም ያሉ የልጆች እናት ናቸው የተዋወቅ ነው የቀበሌያችን የወጣት ማህበር አቋቁመን ማታ ማታ በነጻ ትምህርት ማስተማር በጀመርንበት ወቅት ነው እትዬ በተፈጥሯቸው ከፍተኛ ንቃት ያላቸውና የሚያምኑበትን ለመናገር ወደኋላ የማይሉ ነበሩ 1966 አብዮትና ክስተት ከሳቸው ሰብእና ጋር የሚስማማ ይመስላል በመንግስት መስሪያ ቤት ውስጥ የጽዳት ሰራተኛ ነበሩ የ1968 መንግስት ለተወሰነ ጊዜ ፈቅዶት የነበረው የሰራተኞች የውይይት ክበብ ንቃታቸውንና ድፍረታቸውን በይበልጥ ያሳደገላቸው ይመስለኛል ከትየቷ አቡ ጋር ለመግባባትና ለመቀራረብ ብዙ ጊዜ አልፈጀብኝም የሁለታችንም ቤት ብዙም አይራራቅም ወደ ዋናው የቦሌ መንገድ ለመሄድ ከቤቴ ስወጣ አንዱ አማራጭ መንገዴ በሳቸው በር ላይ ስለሆነ ባንፈላለግም ሁሉ ጊዜ እንገናኛለን በጥቂት ጊዜ ውስጥ በጣም ተቀራርበን ወዳጆች ሆንን ቀስ በቀስ ጨዋታችን ወደ ፖለቲካ ተሸጋገረ የድርጅታችንን ጋዜጦች አነብላቸዋለሁ ጥያቄ ጠይቁኛል ተመልሳለሁ በተለይ በሴቶች ጉዳይ ላይ የሚያጠነጥን ርዕስ ያለው የእኛን ጋዜጣ እና ተመሳሳይ ጽሑፎችን በመጀመሪያ የማነብላቸውና የምሰጠው ለሳቸው ነው ወረቀቶቹ በመንግሥት ሕገወጥ ስለሚባሉ በጥንቃቄ እንዲይዙና የሚያምኑበት ሰዎች ለማንም እንዳያስተላልፉ በጥብቅ ስለነገርኳቸው የህቡ ሥራን ገና በጠዋቱ ነው ያስለመድኳቸው ጭራሽ ከገመትኩት በላይ የማነብላቸውን ወረቀት የሚቃጠልና የሚቀመጥ በሚል ለሁለት ይከፍሏቸው ነበር በሳቸው ስሌት የንድፈ ሐሳብ ትንታኔ ያላቸው ወረቀቶች ሌሎች እንዲያነቧቸው መተላለፍ ስላለባቸው ይቀመጣሉ ቀሪዎቹ ደግሞ የደርግን እስራትና ግድያዎችን የሚያጋልጡት እንደ ዜና የሚቆጠሩ ስለሆነ ተነበው መቃጠል አለባቸው ሁለት ወር ባልሞላ ጊዜ ውስጥ እትዬ ተዋቡ የምሰጣቸውን የወረቀትና የጋዜጣ ብዛት እንድጨምርላቸው መጠየቅ ጀመሩ መስሪያ ቤት ጓደኞች አሉኝ ማንበብ ይፈልጋሉ ሲሉኝ እየጨመርኩ ሰጣቸዋለሁ ቆየት ብሎ የአንድ ቀበሌ የህዋስ አባላት ከሚፈልጉት ብዛት ጋር የሚቀራረብ የእኛን ጋዜጣ መውሰድ ጀምረው ነበር የድርጅቱ አባል ነበሩ ማለት ነው እኔ አባል አላደረኳቸው አባል ስለመሆናቸውም መረጋገጫ የለኝም መስሪያ ቤታቸው የእኛ ሰዎች ቀርበዋቸው ይሆናል እዚያም አባል ይሆኑ አይሆኑ አላውቅም እኔ የፈለግኳቸው በእድሜም ከፍ ያሉ ስለሆኑ ሴትም ስለሆኑ በያፓነትም ስለማይጠረጠሩ በክፉ ቀንም ድርጅታችንን ያግዛሉ ከሚል ነበር እንዲያውም ከሌሎች የእኛ አባላት ጋር ግንኙነት እንዲኖራቸው በውስጤ በጭራሽ አልፈልግም ነበር ምክንያቱም ግንኙነታቸው በሰፋ ቁጥር ሊጋለጡ ይችላሉ የሚል ፍርሃት ነበረኝ ከኔ ጋር የነበራቸው ግንኙነት ልክ እንደ ኢህአፓ ደጋፊ ነበር ወራዊ መዋጮም ከሚያዋጡ ደጋፊዎቻችን አንዱ ነበሩ ከሌሎች ዴሞክራት አጋሮቻችን ከምንሰበስበው ብር ጋር ጨምሬ ወደ በላይ አካል አስተላልፍ ነበር እትዬ ከማንኛውም አባል ባልተናነሰ ፍጹም ንቁ ተሳታፊ ነበሩ በሰፈራችን ውስጥ የተወሰኑ እናቶችን የኢህአፓ ደጋፊና ተሳታፊ እንዳደረጉ ነግረውኛል እኔም አውቀው ግን አንደኛዋን ብቻ ነበር የሰፈሬ ልጅ እናት ነበሩ እትዬቱ አቡ ለእኔና ለኢህአፓ የዋሉት ውለታ እስከ መቼም አረሳውም እቤቴ ለማስቀመጥ የማልችላቸውን ብዛት ያላቸው ጋዜጦች ገንዘብና የመፈክር ጨርቆች በተለያየ ጊዜ አስቀምጠውልኛል ከዚህም በላይ መጠለያ ለሚፈልጉ አባላት በተደጋጋሚ ቤታቸው መጠለያ በመስጠት አገልግለውናል። የሚገርም ነው። እስቲ ሳቸው ስለሰሩት ስራ አንድ ሁለት ምሳሌ ንገረኝ። በተለያየ ጊዜ የድርጅቱን ብር እንዳስቀምጥ እየተጠየቁ ቤቴ አስቀምጥ ነበር። አንድ ጊዜ መኖሪያ ቤታችን ቀለም ይቀባ ስለነበር ቤተሰብ እቃ ወዲህ ወዲያ ሲያደርጉ ብሩን ያገኙብኛል በሚል ፍራቻ ለትየተዋቡ አደራ ሰጠዋቸው። የበላይ አካላት ቆጥረው ስለማይሰጡኝ ቆጥሬም ስለማላስረክብ ምን ያህል ብር መሆኑን አላስታውስም። 20,000 ብር እንደማያንስ ገምታለሁ። ታዲያ አንድ ቀን ብሩን የበላይ አካል በአስቸኳይ ስለፈለገው ወዲያውኑ እንዳመጣ ተነገረኝ። ገንዘቡን በተባለው ሰዓት ውስጥ ማድረስ እንደማልችል ለልጁ ነገርኩት። ምክንያቱ ደግሞ እትዬ ከስራ እስኪመለሱ መጠበቅ ስለነበረብኝ ነው። ታዲያ ወደ ማታ ነው ላደርስልህ የምችለው አልኩት። የማምነው ሰው ቤት ማስቀመጥ ጥፋት ሳልመሰለኝ ነበር እውነቱን የነገርኩት። ይህን ጊዜ አበደ። ብሩ ስላለበት ቤት ስለ ሴትዮዋና ስለ ግንኙነታችንም ነግሬው ወረቀቶችም አስቀምጣለሁ ስለውማ ቀንድ አበቀለ። ያንተ ቢጤ አካባጅ ነው። በልበና ሰዓት ቀልድ መጨረሻውን ንገረኝ። እኔ ብቻ አደራ የተሰጠኝን ገንዘብ ለደጋፊዎቻችን ይቅርና ለአባልም ቢሆን አደራ መስጠት ትልቅ ስህተት ነው በማለት እንደ ሕፃን ልጅ ተቆጣኝ። ሴትዮዋን ሙሉ በሙሉ እንደማምናቸውና አስተማማኝ ስፍራ እንደሚያስቀምጡት ብነግረውም ሊቀበለኝ አልቻለም። ብሩንም እስከ ማታ መጠበቅ እንደማይችልና በምሳ ሰዓት አካባቢ እንዳመጣለት በማስጠንቀቂያ ይሁን በማሳሰቢያ መልክ ነግሮኝ ደህና ዋል ሳይለኝ ጥሎኝ ሄደ። እንደዛ ያጣደፈኝ በጣም ስለተናደደ ሊቀጣኝ ፈልጎ ነው የመሰለኝ። የኢሃብ አለቃ ይቆጣል እንዴ? ወሬኛ መፈተት ነው። የኢሃብ ቤት አለቃ የለም። መስሪያ ቤት መሰለህ እንዴ? ከልጁ እንደተለየው አንድ ሀሳብ መጣልኝ። አንበሳውን ታናሽ ወንድሜን ቴዲን እትዬ ተዋቡ መስሪያ ቤት ላኩት። በጣም እንደምፈልጋቸውና ጊዜ ሳያጠፉ በአስቸኳይ እንዲመጡ እንዲነግራቸው ነበር። አንድ ሰዓት ባልሞላ ጊዜ ውስጥ እትዬ ፈቃድ እንኳን ሳይጠይቁ ከቻሉ። ሳገኛቸው በጣም ደንግጠዋል። እሳቸው የገመቱት ብሩ እሳቸው ጋር መሆኑን መንግስት ስለደረሰበት በአስቸኳይ እንዲያሸሹ መስሏቸዋል። ብሩን ለመውሰድ ብቻ መሆኑን ስነግራቸው እብድ ሆኑ። ምን ጦርነት መጣ? ይህን ያህል ምን ያስቸኩላል? ማታ እስክመጣ ብትጠብቁ ምን ትሆናላችሁ? የልጅ ስራ አትስሩ። እሳቸውም እንደ ሕፃን ልጅ ተቆጡኝ። ምንም መልስ አልነበረኝም። በሁለት አካባጆች መሃል እንደ ጣሳ ተጨራመጥኩ። ከስድብ የማይተናነስ ቁጣዬን እንደ ክሊን ውጬ ብሩን ተቀብዬ ወደ ልጁ ከነፍኩ። ከአንድ ሳምንት በኋላ የኔን ስህተት በመንተራስ ሌላ ቁጣ ከበላይ አካል መጣ። አባል ያልሆነ ሰው ቤት የድርጅቱን ዕቃ እንዳታስቀምጡ የሚል ማሳሰቢያ ለሁሉም አባላት መልእክት መጣ። ይሄ ማስጠንቀቂያ አሁን ትዝ የሚላቸው የኛ ልጆች ካሉ በእኔ የተነሳ መሆኑን እንዲያውቁልኝ እፈልጋለሁ። አንተ እኮ ገና ከመነሻው አንድ ጆንያ ሙሉ የኢሃፓ ጋዜጣ ዱከም ሄደህ አደራ የሰጠህ ሰው ነህ። ያውም አገር እንዲያዩ ቤት ውስጥ በገመድ አስረህ ያንጠለጠልክ። ለአንተ ማስጠንቀቂያ መሰጠት የነበረበት ያኔ ነበር። የአባላት የግል ፋይል የሚያዝ ቢሆን ኖሮ ሁለተኛ ጊዜ ስለሆነ ትባረር ነበር ስለው እንባው እስኪወርድ ነው የሳቀው። አሁን ተሳካልህ፣ አገኘኸኝ። ጭራሽ ከዚያ ጋር አያይዤው አላውቅም ነበር። እናልህ ከላይ የተላከው መልእክት አልበቃ ብሎ ጸሐፊዬ በተራው ለብቻዬ ያነጋገረኝ። አባል ያልሆነ ሰው ቤት ብር እንዲቀመጥ አድርገሃል፣ አባል ቢሆንም እንኳን እቃው እንዲቀመጥ የተፈለገው አንተ ጋ ነው ማስቀመጥ ይችላልው ብለህ ነው አደራ የተሰጠህ ይድርጅት ትልቅ ስለተ ስለሆነ ካሁን በኋላ እንደዛ እንዳታደርግ አይነት ተንከራ ወቀሳ እንደተላከ ነገረኝ ናስረዳው ሞከር ምንድነው ምታስረዳው ምክንያቱን ነዋ እንደሌሎቹ መሰለህ እርጋታ የተላበሰ ጥሩ አድማጭ ስለነበር ድርጊቱን እንደ ትልቅ ስህተት አልቆጠረውም። እናም ተጽናናው። በዚህም ተበራትቼ የድርጅቱን ወቀሳ ከልቤ ሳልቀበለው ቀረው። ድርጊቴንም ቀጠልኩበት። አትለኝም አንተ ያማል እንዴ? ምን ያመኛል? ልክ ነበርኩ። ዋናው ምክንያቱ ከኔ በላይ እትዬቷ አሁን የሚያውቅ ሰው የለም የሚል ነበር። እሳቸው ከኔ በስተቀር ማንም አያውቃቸውም። በድርግ ላይ ከነበራቸው ከፍተኛ ጥላቻ ባለፈ ለኢህአፓ የነበራቸው ክብርና ፍቅር ወደር አልነበረውም። ከጸጥታም አኳያ ቢሆን የእሳቸው ቤት ከኔ ቤት በጣም በተሻለ አስተማማኝ ነበር። በመጀመሪያ እድሜያቸው ቀጥሎ ሴትነታቸው አስተረጥራቸውም። ከዚያም በላይ ቤታቸው የደህንነት ሰዎችን ትኩረት አይስብም። በዚህ የተነሳ ራሴ ሙሉ ኃላፊነቴን ወስጄ የድርጅቱን ወቀሳ ችላ ብዬ ማስቀመጥ ካለብኝ አስቀምጥ ነበር። እስክታሰር ድረስም ቀጥዬበታለሁ። በአጋጣሚ እኔ ስታሰር እትዬ ተዋቡ ጋር ምንም ነገር አልነበረም። ምናልባት የሆኑ ወረቀቶች ይኖሩ ይሆናል ረስቼዋለሁ። እትዬ ያለምንም ሳንካ ታማኝነታቸው እስከ መጨረሻው ተወጥተዋል። ሁሉም ነገር አልቆ ታስሬ ከተፈታው በኋላም ወዳጅነታችን ቀጥሎ ነበር። እንደ ስጋ ዘመዴ ነበር የማያቸው። ብዙ ዓመት ቆይተው በህመም ምክንያት አረፉ። ሞታቸውን ቆየት ብዬ ስለሰማው ቀብር ባልደርስም የቤታቸው ሄጄ ከልቤ አለቀስኩ። ነፍሶን በገነት ያርግልን እትዬ። ለፕሮግራማችን በዚሁ ይጠናቀቃል።